ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ግንቦት 9 2016 ዓ.ም ስርጭታችን ጀመረ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የሀገሪቱ ህገ መንግስት ለምክክር እንዲቀርብ ጥያቄ ማቅረቡ ተሰምቷል።
ህገ መንግስት አለ፣ ግን ህገ መንግስቱ ሳይሸራረፍ በስራ ላይ ውሏል ወይ የሚለው በጣም በተደጋጋሚ ጥያቄ የተነሳበት ጉዳይ ነው ማለት ነው።
የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አማካሪ ዶክተር ሞገስ ደምስቴን ነው ቀደም ብለን የሰማናቸው። በምሽቱ ዝግጅታችን ተካትቷል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። ሳስተናግዳችሁ ማመሸው ሀብታሙ ስዩም ነኝ። በምስልና በድምፅ ቅንብሩ አብሮኝ የሚያመሸው ንጉሱ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ እንጋብዛለን። አስቀድመን አጫጭር የዓለም ዜናዎችን እናስቀድማለን።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። ኢትዮጵያ በወጉ ሳይጤን የቀረበ ያለችውን የዩናይትድ ስቴትስ አምባሳደር ሰሞኑን ያሰሙትን ንግግር ተቃወመች። እስራኤል በራፋ የምታካሄደውን ጥቃት እንድታቆም ደቡብ አፍሪካ ለዓለሙ ችሎት ላቀረበችው ጥሪ ምላሽ ሰጠች። በሱዳን ያለው የሰብአዊ ቀውስ ከቁጥጥር ውጪ እንዳይሆን ሲል የመንግስታቱ ድርጅት አሳሰበ፣ የሚሉት ይገኙበታል። ወደ ዝርዝሩን ዘልቃለን። ኢትዮጵያ በወጉ ሳይጤን የቀረበ ያለችውን የዩናይትድ ስቴትሱ አምባሳደር ሰሞኑን ያሰሙትን ንግግር ተቃውማለች። ዩናይትድ ስቴትሱ አምባሳደር በቅርቡ የተሻለ የዜጎች ሰብአዊ መብት ጥበቃ ጉዳይ ያሳሰባቸው መሆኑን ጠቅሰው ያሰሙትን ንግግር ኢትዮጵያ በትላንትና ዕለት ባወጣችው መግለጫ ተቃውመዋለች። የኢትዮጵያ ውጭ ጉዳይ ሚኒስትር መግለጫ አክሎም የአምባሳደሩን ንግግር ሳይጠየቅና በወጉም ሳይጤን የቀረበ ብሎታል። አምባሳደር ኤርቪን ማሲንጋ ከትላንት በስቲያ ረቡዕ አዲስ አበባ ውስጥ የሚገኝ በታሪክ ቅርስነት የተመዘገበና በቅርቡ እድሳት የተደረገለት አንድ ህንጻ በጎበኙበት ወቅት በሰጡት አስተያየት ህገወጥ ግድያ፣ የዘፈቀደ ስርዓት፣ ጾታዊና ሌሎች ጥቃቶችን አስመልክቶ የወጡት ሪፖርቶች ሁነኛ እልባት ያገኙ ዘንድ ግልጽና የተሟላ ፍትህ ማስገኘት የሚያስችል ሂደት ይፈጠር ሲሉ ጥሪ አሰምተዋል። አምባሳደሩ አያይዘውም አገሪቱ ከጦር ሜዳ ይልቅ ከሰላም ብዙ ታተርፋለች ሲሉም ኢትዮጵያን የማስተዳደር ኃላፊነት ላለበት ለኢትዮጵያ መንግስት ያሉትንም መልእክት ሰንዝረዋል። መንግስትን የሚተቹትን ማሰርና ማዋከብ መፍትሄ የሚሹ ጉዳዮችን አይፈታም ሲሉም አክለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ የተቃውሞ ወንጀላዎችንና ለመንግስት ሳይጠየቅ የቀረበ ምክር ያዘለ ነው ያለውን የአምባሳደሩን ንግግር በመግለጫው አውግዟል። መግለጫው በወጉ ያልተመከረበትና ባለማወቅ የተደረሱ ድምዳሜዎችን ያዘለ ነው፣ በኢትዮጵያና በዩናይት ስቴትስ መካከል ያለውን ታሪካዊና ወዳጅነት የተመላ ግንኙነትም የሚጻረር ነው ሲል የውጭ ጉዳይ ሚኒስቴር ተችቷል። ማሲንጋ በቀደመው ንግግራቸው ሰላማዊ ዜጎችን ማፈናቀልን ጀምሮ በሰው ልጆች ላይ መከራ ያደርሳሉ ያሏቸውን ሁሉንም ታጥቀው የሚንቀሳቀሱ አካላት ወንጅለዋል። መንግስት በአሸባሪ ድርጅትነት የሚፈረጀውን የኦሮሞ ነጻነት ሰራዊት ጨምሮ አንጃ ለይተው የሚንቀሳቀሱ የፋኖ ሚሊሻና የህወሓት የተለያዩ ተዋጊ ቡድኖች ተዋጊዎች ጥያቄዎቻቸውን ከአመፅ ይልቅ በውይይት እንዲያቀርቡ ሲሉም ጠይቀዋል። ዘገባው አያይዞም ከ80 በላይ የተለያዩ ቋንቋዎች የሚነገሩባት በአፍሪካ በህዝቧ ብዛት ሁለተኛ የሆነችው ኢትዮጵያ ከቅርብ ዓመታት ወዲህ በማንነትና ከይዞታ ይገባኛል ጥያቄዎች ጋር በተዛመደ መጠን ሰፊ ግጭቶችን ማስተናገዷን አስታውሷል። እስራኤል በራፋ የምታካሄደውን ጥቃት እንድታቆም ደቡብ አፍሪካ ለዓለሙ ችሎት ላቀረበችው ጥሪ ምላሽ ሰጠች። እስራኤል ደቡባዊ ጋዛ ውስጥ በምታካሄደው ራፋ ላይ የከፈተችው ጥቃት በተመለከተ ተጨማሪ የአስቸኳይ ጊዜ እርምጃዎች እንዲወሰዱ ስትል ደቡብ አፍሪካ ለዓለም አቀፉ የወንጀል ችሎት ያቀረበችውን ጥያቄ በመቃወም ነው የተከራከረችው። በኔዘርላንድስ የደቡብ አፍሪካው አምባሳደር ቢዙሙዚ ማኖዴሳ ትላንት ሐሙስ ለ አለሙ የዓለም አቀፉ የወንጀል ችሎት ዳኞች ባቀረቡት ጥያቄ እስራኤል ያለ አንዳች ቅድመ ሁኔታና በአፋጣኝም ሙሉ በሙሉ ጦሯን ከመላው ጋዛ ሰርጥ እንድታስወጣ ትዕዛዝ እንዲሰጡ ነው የጠየቁት። የዓለም አቀፉ ፍርድ ቤት በሁለት ቀናት ውሎ የዘር ማጥፋትን የሚመለከተውንና በ1949 የዘደቀውን የሰላም ስምምነት ጥሳለች በሚል እስራኤል በደቡብ አፍሪካ ያቀረበባትን ክስም ተመልክቷል። በሱዳን ያለው የሰብአዊ ቀውስ ከቁጥጥር ውጪ እንዳይሆን ሲል የመንግስታቱ ድርጅት አሳሰበ። በሱዳን እያንዣበበ ያለው የረሃብ አደጋ ስጋት አስመልክቶ የተለያዩ የተባበሩት መንግስታት ድርጅቶች እያስጠነቀቁ ባሉበት የድርጅቱ የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ኃላፊ ፎልከር ተርክ በበኩላቸው ግጭቱን ለማርገብ ታለመ ጥረት ከሱዳኑ ተፋላሚ ወገኖች መሪዎች ጋር እያገባደድን ባለነው ሳምንት ውስጥ በተናጠል በስልክ ተነጋግረዋል። ቁጥሩ ከ1.8 ሚሊዮን በላይ የሆነ ህዝብ መኖሪያና የሀገር ውስጥ ተፈናቃይ የሚገኝባት የረሃብ አደጋም የተጋረጠባት አልፋሽር ውጊያ የሚካሄድባት ሁኔታ በሰላማዊ ሰዎች ላይ ከፍተኛ ጉዳት እንዳያስከትልና በማህበረሰቦች መካከል ያሉ ግጭቶችንም ወደ አስከፊ ደረጃ እንዳያደርስ ከፍተኛ ኮሚሽነሩ አንጃዎቹን የሚመሩትን ሁለቱንም የጦር አዛዦች አስጠንቅቀዋል ሲሉ የከፍተኛ ኮሚሽነሩ ቃል አቀባይ ራቪና ሻምሳዳኒ ዛሬ አርብ ጄኔቫ ላይ ለጋዜጠኞች ተናግረዋል። ቃል አቀባዩ አክለውም ከፍተኛ ኮሚሽነሩ ከሁለቱ የጦር መሪዎች ጋር በተነጋገሩበት ወቅት የህዝቡን ደህንነት እንዲያስቀድሙ መማጸናቸውን አመልክተዋል። ለሱዳን ጦር ኃይሎች በምዕራብ ዳርፉር የመጨረሻው ጠንካራ ይዞታ የሆነችው አልፋሽርን ለመቆጣጠር የሚደረገው ውጊያ ባለፈው ሳምንት በከፍተኛ ደረጃ ተባብሶ ከቀጠለ በኋላ እስካሁን በታወቀው 58 ንጹሃን ዜጎች መገደላቸውንና ሌሎች 213 መቁሰላቸውንም የተባበሩት መንግስታት ድርጅት አስታውቋል። በመጨረሻም ፖሊስ ሰሜናዊ ፈረንሳይ ውስጥ አንድ የአይሁዳውያን ምኩራብ በእሳት ለማጋየት ሲሞክር ያገኘውን ሰው በጥይት መቶ ገድሏል። የፈረንሳይ ፖሊስ ዛሬ አርብ በሰሜናዊቱ የሩዋን ከተማ የሚገኝ የአይሁዳውያን ምኩራብ ለማቃጠል የሞከረ ግለሰብ ተኩሶ መግደሉን አስታውቋል። ግለሰቡ ወደ አካባቢው የመጣው ፖሊስ በተጋፈጠበት ወቅት ስለትና የብረት ዘንግ ይዞ እንደነበርም እንዲሁም የፖሊስ ኃይል የወሰደውን እርምጃ ተከትሎ ወዲያውኑ ሕይወቱ ማለፉን ለጉዳዩ ቅርበት ያላቸው ምንጮች ለአጃንስ ፍራንስ ፕሬስ አስታውቀዋል። የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር ጀራልድ ዳርማኒን በበኩላቸው በኤክስ ላይ ባሰፈሩ ጽሑፍ ሮዋን ያለው የብሔራዊ ፖሊስ ኃይል ዛሬ ማለዳ ላይ ከተማይቱ ውስጥ የሚገኘውን ምኩራብ ሆን ብሎ በእሳት ለማጋየት የሞከረ አንድ ግለሰብ አስወግደዋል ብለዋል። የከተማይቱ ከንቲባ ኒኮላስ ማየር ሮሲኖልም በተመሳሳይ በኤክስ ላይ ባሰፈሩ ጽሑፍ ጥቃቱ የተቃጣው በአይሁዳውያን ማህበረሰብ ላይ ብቻ አይደለም፣ የስሜት ጉዳቱ የደረሰው በሩዋን ከተማ ህዝብ ላይ በሙሉ ነው ብለዋል። ከግለሰቡ በስተቀር በሌላ ሰው ላይ የደረሰ ጉዳት ያለመኖሩንም ከንቲባው ጨምረው አመልክተዋል። በምኩራቡ ላይ የደረሰውን ጉዳትና በግለሰቡ የተገደለበት ሁኔታ በተመለከተ ሁለት የተለያዩ ምርመራዎች መክፈታቸውን ደግሞ ይፋ ያደረጉት የሩዋን አቃቤ ህግ ናቸው። የፈረንሳይ ፖሊስ በወሰደው እርምጃ አንድ ግለሰብ በሚገደልበት ወቅት የፖሊስ ዋና ተቆጣጣሪ ይህን መሰል የወንጀል ምርመራ ወዲያውኑ መክፈት የተለመደ አሰራር ነው ብለዋል። ፈረንሳይ እንደ አውሮፓውያን ዘመን አቆጣጠር ከ2015 አንስቶ በአይሁዳውያን ላይ የተነጣጠሩ ተደጋጋሚ የእስላማዊ ኃይሎች ጥቃቶች ኢላማ ሆና መቆየቷም የሚታወስ ነው። ባለፉት ቅርብ ወራት ውስጥም አንዳንድ የተናጥል ጥቃቶች መድረሳቸውን ተከትሎ የፈረንሳይ ደህንነት ጥበቃ ስርዓት በከፍተኛ ደረጃ ላይ በጥንቃቄ ወይም በጥበቃ እንደሚገኝ ተመልክቷል። ክብራትና ክብራን የምሽቱ የዓለም ዜናዎች እነኚሁ ነበሩ። ከተቀሩ ፕሮግራሞቻችን ጋር ቆዩ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት አድማጮቻችን እንዲሁም ተመልካቾቻችን። ዛሬ ምሽት በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋ አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የጽሁፍ ወይንም የድምጽ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ለቱ አብይ ርዕስ ጉዳይ እንሻገር። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ህገ መንግስቱና የፌደራል ስርዓቱ አወቃቀር የተካተቱበትን በ11 ነጥቦች ያደረጃቸውን አጀንዳዎች ለምክክር እንዲቀርቡ መጠየቁን አስታወቀ። ምክር ቤቱ ለሀገራዊ ምክክር ኮሚሽን አደራጅቶ ካስረከባቸው አጀንዳዎች መካከል የሀገሪቱን የፖለቲካ ባህል፣ የዘላቂ ሰላም ግንባታን፣ የመሬት አጠቃቀምን፣ የሀብትና የስልጣን ክፍፍልን የሚመለከቱ ጉዳዮች እንደሚገኙባቸው የምክር ቤቱ አማካሪ ዶክተር ሞገስ ደምሴ ለአሜሪካ ድምጽ ተናግረዋል። ለሁሉ አቀፍ ሀገራዊ ምክክር ኮሚሽኑ እየቀረቡ ያሉ አጀንዳዎችን አስመልክቶ ለአሜሪካ ድምጽ አስተያየት የሰጡት የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ዋና ሰብሳቢ አቶ ደስታ ዲንቃ በበኩላቸው የህገ መንግስት ማሻሻያ አጀንዳዎች በአብዛኛዎቹ የፖለቲካ ፓርቲዎች የሚነሳ ጉዳይ መሆናቸውን ገልጸዋል። እዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድህን አድርሶናል።
ወደ 4700 የሚደርሱ የሲቪል ማህበረሰብ ድርጅቶችን በአባልነት እንዳቀፈ የሚነገርለት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ባለፉት ጊዜያት በተካሄዱ ልዩ ልዩ የውይይት መድረኮች አማካኝነት የተሰበሰቡ 11 የሀገራዊ ምክክር አጀንዳዎችን አቀናጅቶ ከሁለት ቀናት በፊት ለኢትዮጵያ ሀገራዊ ምክክር ኮሚሽን በይፋ ማስረከቡን አስታውቋል። ለኮሚሽኑ ቀርበዋል ስለተባሉት የምክክር አጀንዳዎች ለአሜሪካ ድምጽ ማብራሪያ የሰጡት የምክር ቤቱ አማካሪ ዶክተር ሞገስ ደምሴ ከዚህ ቀደም በሀገሪቱ አንገብጋቢ ጉዳዮች ላይ ውይይቶች መደረጋቸውን አውስተው በመጨረሻም የውይይቶቹ ሐሳቦች በአጀንዳነት ተቀርጸውና ተደራጅተው ለኮሚሽኑ መቅረባቸውን ገልጸዋል። ለምክክር መቅረብ አለባቸው ተብለው ከቀረቡት አጀንዳዎች አንዱ ደግሞ ህገ መንግስቱ መሆኑን ጠቅሰዋል።
በውይይቱ ያነሷቸው በርካታ የህገ መንግስትና የህገ መንግስታዊነት ጉዳዮች ነበሩ፣ እንደ ተግዳሮት የተነሱ ማለት ነው። እንደው ለምሳሌ ለማንሳት ያክል ህገ መንግስት አለ፣ ግን ህገ መንግስቱ ሳይሸራረፍ ስራ ላይ ውሏል ወይ የሚለው በጣም በተደጋጋሚ ጥያቄ የተነሳበት ጉዳይ ነው ማለት ነው።
ለኮሚሽኑ እየቀረቡ ያሉትን የሀገራዊ ምክክር አርዕስተ ጉዳዮች አስመልክተው ለአሜሪካ ድምጽ አስተያየት የሰጡት የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ዋና ሰብሳቢ አቶ ደስታ ዲንቃ በበኩላቸው የህገ መንግስቱ ማሻሻያ አጀንዳ በአብዛኞቹ የፖለቲካ ፓርቲዎች ዘንድ የሚነሳ ጉዳይ እንደሆነ ያመለክታሉ።
በፖለቲካ ፓርቲዎች መካከልም በህገ መንግስቱ ላይ የስለ ህገ መንግስቱ የሚነሱ ጥያቄዎች አሉ። በአጠቃላይ ሊሻሻሉ የሚችሉ የህገ መንግስቱ አንቀጾች አሉ የሚለው ላይ እንደውም ኦልሞስት ኦል ፖለቲካ ፓርቲዎች ይስማማሉ። የትኞቹ ናቸው የሚሉት በሚሉት ላይ ላይስማሙ ይችላሉ። የፖለቲካ ፓርቲዎችን የሚነሳ አጀንዳ ነው ማለት ነው።
በህገ መንግስቱ ዋስትና የተሰጠው የፌዴራል ስርዓት አወቃቀርም ለምክክር መቅረብ አለባቸው ከተባሉ አበይት አጀንዳዎች መካከል መሆኑን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አማካሪው ዶክተር ሞገስ ጠቁመዋል።
የብሔር ተኮር የፌዴራል አወቃቀር አሁን ለምናየው ዘርፈ ብዙ ተግዳሮቶች፣ ግጭቶች መንስኤ ነው የሚል በስፋት የተንጸባረቀ ነገር አለ። ሌላኛው ወገን ደግሞ ምናልባት የተተገበረበት መንገድ አስቸጋሪ ሆኖ ካልሆነ በስተቀር ብሔር ተኮር የፌዴራል አወቃቀር ለዜጎች ደግሞ ማንነታቸውን አፕሪሼት እንዲያደርጉ፣ ደቨሎፕ እንዲያደርጉ፣ ራሳቸውን እንዲያውቁ ያስተዳድሩ እድል የፈጠረ ነው። ስለዚህ ምንድነው እዛ ውስጥ የዲስከሽን የዳያሎግ የዲቤት አይነት መንገዶችን ታያለ። ፌዴራል ስርዓት አወቃቀር ላይ ማለት ነው። ይሄ የፌዴራል ስርዓት አወቃቀሩ ለምክክር ይቅረብ ግን ሀሳቦች ነው በተወያዮች ሲነሱ የነበረው ማለት ነው።
ይኸው ምክር ቤት ከተወያዮች ሰብስቦ ለሀገራዊ ምክክር ኮሚሽኑ ካቀረባቸው አጀንዳዎች ውስጥ የተካተተው ሌላው ጉዳይ በሀገሪቱ ውስጥ የሚታየው አምባገነንነት የተጫነው የፖለቲካ ባህል እንደሆነ ዶክተር ሞገስ አስረድተዋል።
ያለን የፖለቲካ ባህል የአምባገነን የፖለቲካ ባህል፣ እኔ ያልኩትን ተቀበል አለበለዚያ ዩፌስ ኮንስኮንስስ የሚል የአምባገነን ባህል ነው ያለ። የመነጋገር በሰላም ችግሮችን በውይይት በጠረጴዛ የመፍታት ባህል የለም። ላለመግባባታችን ትልቅ አንደኛው መንስኤ ነው ተብሎ ነው የተነሳው። ስለዚህ ይህንን መቀየር አለ። ኦፍ ኦፍኮርስ የፖለቲካ ባህል ወደ ዲሞክራሲ ባንድ ጀምራይ ዲኖ አሽጋገር ግን ጅምሩ አሁን ይቃል መሰረቱ ይቃል ይችላል የሚል እይታ ነው እንግዲህ ገተወያዩ ዘንድ የነበረው ማለት ነው።
እንደ ዶክተር ሞገስ ገለጻ ለምክክር ኮሚሽኑ የቀረቡት ሌሎቹ አጀንዳዎች የሀብትና የስልጣን ክፍፍል፣ የዘላቂ ሰላም ግንባታን፣ የመሬት ስሪትና አጠቃቀምን፣ የተቋማት ግንባታንና ተጋላጭ ማህበረሰብ ክፍሎችን የሚመለከቱ ጉዳዮች ናቸው። በአመሰራረቱና በአሰራሮቹ ላይ የተለያዩ አመለካከቶች የሚሰነዘሩበት የኢትዮጵያ ሁሉ አቀፍ ሀገራዊ የምክክር ኮሚሽን ምክክር የሚካሄድባቸውን አጀንዳዎች የመለየት ሂደት ውስጥ መግባቱን አስታውቋል። ከትላንት በስቲያ በአዲስ አበባ የፖሊሲ ንግግር ያደረጉት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ደግሞ ችግሮችን ለመፍታት ሁሉም የፖለቲካ ተዋንያን የሀገራዊ ምክክር ስርዓቱን እንዲጠቀሙበት ጥሪ አቅርበዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ብሎ ገብረ ሚካኤል ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። አቃቢ ሕግ ከኢትዮጵያ ንግድ ባንክ የአፍሪካ ህብረት ሂሳብ ቁጥር ሐሰተኛ ሰነድ በመጠቀም ከ6 ሚሊዮን ዶላር በላይ ለማዘዋወር በመሞከር በተጠረጠሩት ሊቃል አፍቀሲስ በላይ መኮንንና ሌሎች 4 ተጠርጣሪዎች ላይ የከባድ ሙስና ወንጀል ክስ አቅርበዋል። ተከሳሾቹ በጋራ በመሆን በተጭበረበረ መንገድ ገንዘቡን ለማዘዋወር ሐሰተኛ ሰነድ ለባንኩ ካቀረቡ በኋላ ስለመያዛቸው በክሱ ላይ ተጠቅሷል። ከሊቃል አፍቀሲስ በላይ መኮንን ጠበቆች መካከል አንድ የሆኑት ጠበቃና የህግ አማካሪ ብርሃኑ በጋሻው የክስ መቃወሚያ እንደሚያቀርቡ ተናግረዋል። የዛሬውን ችሎት ኬኔዲ አባተ ተከታትሎታል። በመቀጠል ያሰማናል።
ሊቃል አፍቀሲስ በላይ መኮንንን ጨምሮ ሐሰተኛ ሰነድ በመጠቀም ከ6 ሚሊዮን ዶላር በላይ ከኢትዮጵያ ንግድ ባንክ የአፍሪካ ህብረት ቅርንጫፍ ከህብረቱ ሂሳብ ቁጥር ለማውጣት ሙከራ በማድረግ የተጠረጠሩ 5 ግለሰቦች ዛሬ አርብ ግንቦት 9 ቀን 2016 ዓ.ም ክስ ተመስርቶባቸዋል። ተጠርጣሪዎቹ ከከባድ የሙስና ወንጀል ጋር የተገናኙ 2 ክሶች እንደቀረቡባቸው ከሊቃል አፍቀሲስ በላይ ጠበቆች አንዱ ጠበቃና የህግ አማካሪ ብርሃኑ በጋሻው ገልጸዋል።
ክሱ ደርሶናል። አንደኛ ክስ የሙስና ወንጀል ለመከላከል 881/2007 አንቀጽ 32(2) እና 3ን ተላልፈዋል በማለት ነው ክስ የመሰረተባቸው። በዋና ወንጀል አድራጊነት በፈጸሙት በህዝብ አስተዳደር አገልግሎት ላይ በሚፈጸም ከባድ የማታለያ የሙስና ወንጀል ነው የሚለው አንቀጹ። ሁለተኛ ክስ ደግሞ የፌደራል ወንጀል ህግ 1996 አንቀጽ 382 ንዑስ ቁጥር 1ን ተላልፈዋል ነው። ለግላቸው ጥቅም ወይም ደግሞ ለሌላ ሰው ጥቅም ለማስገኘት ነው አቃቢ ግያለ ያለው።
በሊቀ አላፍ ቀሲስ በላይና በሌሎቹ 4 ተጠርጣሪዎች ላይ አቃቤ ህግ በፌደራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ ጸረ ሙስና ወንጀል ችሎት የመሰረተው የመጀመሪያ ክስ ተከሳሾቹ የ1996ቱን የወንጀል ህግ ቁጥር 31 ሀ እና የሙስና ወንጀል አዋጅ ቁጥር 881/2007 አንቀጽ 32ን በመተላለፍ በጋራ በመሆን በተጭበረበረ መንገድ ከ6 ሚሊዮን ዶላር በላይ ለማውጣት ሐሰተኛ ሰነድ ለኢትዮጵያ ንግድ ባንክ እንዳቀረቡ የሚያመለክት ነው። ከሁለተኛ እስከ 5ኛ ያሉት 4 ተከሳሾች ከአፍሪካ ህብረት ዘንድ ክፍያ እንዲከፈላቸው የሚያደርግ ምንም አይነት የሥራ ግንኙነት ሳይኖራቸው፣ 2ቱ ለህብረቱ የግንባታ ቁሳቁስ እንዳቀረቡ፣ ሌሎች 2ቱ ደግሞ ጥልቅ የውሃ ጉድጓድ ቁፋሮ እንዳከናወኑ በመጥቀስ በህብረቱ ጽህፈት ቤት ቅጥር ግቢ ከሚገኘው የኢትዮጵያ ንግድ ባንክ ከህብረቱ የሂሳብ ቁጥር ተቀናሽ ተደርጎ ወደ የራሳቸው የሂሳብ ቁጥር የተለያየ መጠን ያለው የአሜሪካ ዶላር ገቢ እንዲደረግላቸው የታዘዘ መሆኑን የሚያሳይ ሐሰተኛ የክፍያ ሰነድ እንዳዘጋጁ በክሱ ሰነድ ላይ ተመልክቷል። አንደኛ ተከሳሽ ቀሲስ በላይ መኮንን ደግሞ ከሁለተኛ እስከ 5ኛ ካሉት ተከሳሾች ጋራ በጥቅም በመመሳጠር በተከሳሾቹ ስም የተዘጋጁትን ጠቅላላ የዋጋ ግምታቸው 6,500,000 የአሜሪካ ዶላር የያዙ ሐሰተኛ የክፍያ ሰነዶች ይዘው ክፍያ እንዲፈጸምላቸው ሚያዝያ 7 ቀን 2016 ዓ.ም ለኢትዮጵያ ንግድ ባንክ የአፍሪካ ህብረት ቅርንጫፍ ካቀረቡ በኋላ እንደተያዙ ተጠቅሷል። በዚህም ተጠርጣሪዎቹ በዋና ወንጀል አድራጊ ነት በህዝብ አስተዳደርና አገልግሎት ላይ ከባድ የማታለል ሙስና ወንጀል በመፈጸም ተከሰዋል። ሁለተኛው ክሳቸው ደግሞ ተገቢ ያልሆነ ጥቅም ለማግኘት ሐሰተኛ ሰነድ ተገልግለዋል የሚል ነው። ክሱ በዛሬው ዕለት ቢደርሳቸውም ሶስተኛ ተከሳሽ ጠበቃ ይዘው ባለመቅረባቸው እንዲሁም አራተኛ እና አምስተኛ ተከሳሾች ፍርድ ቤት ባለመቅረባቸው ምክንያት ክሱ በዛሬው ችሎት ላይ በንባብ አልቀረበም። በመሆኑም ችሎቱ ለሰኞ ግንቦት 12 ቀን የተቀጠረ ሲሆን በቀጣዩ ቀጠሮ ክሱን እንደሚቃወሙ ከሊቃ አላፍ ቀሲስ መኮንን በላይ ጠበቆች አንዱ ጠበቃ ብርሃኑ በጋሻው ተናግረዋል።
ከሞላ ጎደል ሁለቱም ክስ የቀረበባቸው እኛ እንደምንኛ የሚሸፈን አይደለም ነው ይላቋም ነው ምን ይዘው ዛሬ አቃቢ ህግ በመሰረተው ክስ ላይ ጣጥሪያቸዋል ብሎ የመሰረታቸው አምስት ሰዎች እሳቸውን ቀሲስ በላይን ጨምሮ ማለት ነው። አራቱን እሳቸው እንደማያውቋቸው በግንባርም በአይንም ተገናኝተውም እንደማያውቁ ለኛ ገልጸውልናል። ያ የተመሰረተባቸው ክስ ደግሞ እሳቸው ፈጸሙ ከተባለው ድርጊት ጋር የሚገናኝ አይደለም። ምክንያቱም የተጠቀሰው ሙስና ወንጀልን የሚሸፍን አይደለም እሳቸው ወንጀል አፈጻጸም ፈጽሟል የተባሉት። እኛ አሁንም አቋማችን የኛ ደንበኛ ቀሲስ በላይ በቦታው ላይ መገኘት ነው። አሰተኛ ሰነድ አልተጠቀሙም፣ አሰተኛ ሰነድ አልተገለገሉም፣ ለሶስተኛው ግን ገንዘብ አላስተላለፉም። ስለዚህ ያን ባላስተላለፉበት ሁኔታ በሙስና ወንጀል እንዲያስተከሳቸው የሚገባ አይደለም። ሁለተኛውን ክስም ቢሆን ይሄንንም በመቃወም ሰኞ እንግዲህ ያው መቃወም ያናቀርባለን።
ከሊቃ አላፍ ቀሲስ በላይ ጋራ የተከሰሱት አራቱ ተከሳሾች አዲስ የቀረቡ ተጠርጣሪዎች ናቸው። ከዚህ ቀደም አብረዋቸው ታስረው የነበሩት ያሬድ ፍስሃና ዳባ ገናና የተባሉ የሊቃ አላፍ ቀሲስ በላይ መኮንን ሹፌርና አጃቢ የሆኑ ሁለት ተጠርጣሪዎች በክሱ አልተካተቱም። እነዚሁ ሁለት ተጠርጣሪዎች ዛሬ በተናጠል ሌላ ፍርድ ቤት ቀርበው እንዲፈቱ መወሰኑን ከቤተሰቦቻቸው ማረጋገጣቸውን ጠበቃ ብርሃኑ አክለው ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ኢትዮጵያ ጎረቤት ሀገር ሱዳን ይወስደናል። የአፍሪካ ህብረትና የተባበሩት መንግስታት ድርጅት ለዳርፉር የዘር ማጽዳት ጥቃት በቂ ምላሽ አልሰጡም የሚል ትችት ቀርቦባቸዋል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በሱዳን ዳርፉር ክፍለ ግዛት የዘር ማጽዳት ጥቃቱ በቀጠለበት ወቅት በሀገሪቱ ላይ የጦር መሳሪያ ማዕቀብ መጣል አለባቸው ሲል ሂውማን ራይትስ ዎች ባወጣው አዲስ ሪፖርትም አሳስቧል። ሄንሪ ዊልኪንስ ያነጋግራቸው ዋናው የሪፖርቱ አቅራቢ ዓለም አቀፉ ማህበረሰብ ምላሽ እንዳሳዘናቸው ገልጸዋል። የዚህን ጉዳይ ዝርዝር ቁንጅታ እየታሰማናለች።
Human Rights Watch ባለፈው ሳምንት አሙስ ባወጣው ሪፖርቱ ፈጥኖ ደራሽ ኃይሎችና ተባባሪዎቹ የሆኑት ታጣቂዎች ዳርፉር ውስጥ የሚያደርሱት የዘር ማጽዳት ብሎ ስለጠራው ጥቃት በዝርዝር ነው ያወሳው። ሪፖርቱ እንዳለው አረብ ተዋጊዎችን ይዞ የተዋቀረው ፈጥኖ ደራሽ ኃይሉ አረቦች ያልሆኑትን የማሳሊት ጎሳ አባላት ኢላማ በማድረግ በሺዎች የሚቆጠሩ ሰዎችን ገድሏል። በተባበሩት መንግስታት ድርጅት መሰረት የሱዳን የርስ በርስ ጦርነት ባለፈው ዓመት ሚያዝያ ወር ላይ ከተቀሰቀሰ ወዲህ 8.8 ሚሊዮን ሰዎች ሀገር ጥለው ተሰደዋል። ጥቃቱ እየተባባሰ እንዳይሄድ ለመከላከል የተባበሩት መንግስታት ድርጅትና የአፍሪካ ህብረት ሱዳን ላይ የጦር መሳሪያ ማዕቀብ ተግባራዊ ማድረግ እንደሚገባቸው ሪፖርቱ ያሳስባል። ዋናው የሪፖርቱ አቅራቢ መሐመድ ኦስማን ሲያስረዱ
There are many lessons learned that the international regional community seems not to grasp or move forward.
ዓለም አቀፉም ይሁን አጉራዊ ማህበረሰብ ካሁን ቀደም ከደረሰው ብዙ ትምህርት ሊወስዱ ይችሉ ነበር። ካለፈው ተምሮም ወደፊት ተመሳሳይ ግፍ እንዳይደርስ ለመከላከል እርምጃ መውሰድ ይገባቸው ነበር። ያለ ማድረግ ይቻላል አይመስልም። እኛ በሲቪሎች ላይ የሚደርሰው ጥቃት ቀጥሏል ይላል። እንደ አውሮፓውያን አቆጣጠር ከ2020 ጀምረን ስንጮህ ቆይተናል። ዓለም አቀፉ ማህበረሰብ ተገቢ ምላሽ አልሰጠም።
አስከትለውም የመንግስታቱ ድርጅትም ይሁን የአፍሪካ ህብረት ሪፖርታችንን ተመርኩዘው የወሰዱት እርምጃ የለም ብለዋል።
But so far we haven't seen any movement or response from these entities to the recommendations that we provided.
እስካሁን እንግዲህ እኛ ያቀረብናቸውን ምክረ ሐሳቦች በተመለከተ አንዳቸውም ሲንቀሳቀሱ አላየንም።
VOA የአፍሪካ ህብረትንና የተባበሩት መንግስታት ድርጅቱ ዋና ጸሐፊ የሱዳን ልዑክን ምላሽ ለማግኘት ያደረገው ጥረት አልተሳካም። ባለፈው ወር የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በሰብና ላይ ያነጣጠረ ወንጀል ሳይፈጸም እንዳልቀረ አመልክተው ውጊያው መቀጠሉ አብዝቶ እንደሚያሳስባቸው ተናግረው ነበር። የሂውማን ራይትስ ዋች ሪፖርት ዋና አጠናቃሪ መሐመድ ኦስማን በበኩላቸው መናገሩ በቂ አይደለም ብለዋል።
I think we need to have a conversation around the moral and political responsibility of this.
ያለባቸው ሞራላዊና ፖለቲካዊ ግዴታ በሚመለከትም መነጋገር የሚያስፈልግ ይመስለኛል። ምክንያቱም እየወጡ ከሱዳን ህዝብ ጋር መቆማችን እንቀጥላለን እያሉ በተግባር ግን ችግር ላይ ለሚገኘው ህዝብ የሚያስፈልገውን ነገር አለማድረግ ልክ አይደለም።
ቀውሱ ይገታ ዘንድ ዓለም አቀፉ ማህበረሰብ በትብብር መስራት እንዳለበት የሚያሳስቡት መሐመድ ኦስማን ድርጊቱን የፈጸሙትን በተጠያቂነት መያዝ የጦር መሳሪያ ማዕቀብም መጣል እንደሚያስፈልግ ነው ያሳሰቡት።
I think bringing Darfur and the situation in Sudan to the focus on the agenda, you know, engage
Darfur በአጠቃላይም ለሱዳን ጉዳይ ትኩረት በመስጠት ባለድርሻ ሱዳናውያን ሁሉ የፖለቲካና ወታደራዊ ሊቃውንት ብቻ ሳይሆን ሲቪላዊ ተቋማቱን የሚያሳትፍ ንግግር ያስፈልጋል። ሲቪል ማህበረሰቦችን፣ ተፈናቃዮችንና ስደተኞችን ጭምር ማነጋገር።
እንደ አውሮፓውያን የዘመን አቆጣጠር በ2003 ዓመተ ምህረት ዳርፉር ውስጥ የተፈጸመውን የዘር ማጥፋት ተከትሎ ወደ ስፍራው የተላከው የመንግስታቱ ድርጅት የሰላም አስከባሪ ኃይል በ2021 ማለት ከ3 ዓመታት በፊት ለቆ እንደወጣ ይታወሳል። ያም በማሳሊቶችና በሌሎችም ጥቁሮች የሆኑ ብሔረሰቦች ላይ ያነጣጠረው ጥቃት እንዲያንሰራራ እድል ሰጥቶታል። ተንታኞች እንደሚያስገነዝቡ
ከአሜሪካ ድምጽ የሚተላለፍላችሁ የአርብ ምሽት ስርጭታችን ነው እየተከታተላችሁ ያላችሁት አድማጮቻችንና ተመልካቾቻችን። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ26 ደቂቃ ነው። እኛ ያለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ26 ደቂቃ። በዚሁ ወደ ዩናይትድ ስቴትስ ወደሚመለሰን አንድ ጉዳይ እንሻገር። ፕሬዚደንት ጆ ባይደን በያዝነው ሳምንት ከቻይና በሚገቡ በኤሌክትሪክ ኃይል በሚሰሩ ተሽከርካሪዎች ብረት፣ የአልሙኒየም ውጤቶች እንዲሁም የኤሌክትሪክ አስተላላፊ ሰሚኮንዳክተርስ ላይ ታሪፍ እንዲጨምር አድርገዋል። እርምጃው የተወሰደው አስተዳደሩ የቀድሞው ፕሬዚደንት ዶናልድ ትራምፕ በቻይና ላይ ይከተሉት የነበረውን የንግድ ፖሊሲ ከገመገመ በኋላ ነው ተብሏል። የቪኦኤ የዋይት ሃውስ ቢሮ ኃላፊ ፓትሲ ውድስኳራ ሁለት ፕሬዚደንታዊ እጩዎችን በጉዳዩ ላይ ያላቸውን ሐሳብ አካታለች። እንግዲህ ወልዴ እንደሚከተለው አቀናብሮታል።
በቻይና ላይ ጠንከር ያለ አቋም መያዝ ዲሞክራቶችም ሆነ ሪፐብሊካኖቹ የሚስማሙበት ጉዳይ ነው። ፕሬዚደንት ጆ ባይደንም እንዲሁ።
For years the Chinese government has poured state money into Chinese companies across a whole range of industries. Steel and aluminum, semiconductors.
ቻይና የመንግስትን ገንዘብ የተለያዩ የግል ኢንዱስትሪዎች ኩባንያዎች ላይ አፍሳለች። በብረት፣ አልሙኒየም፣ የኤሌክትሪክ አስተላላፊ ወይም ሰሚኮንዳክተርስና የፀሐይን ኃይል ወደ ኤሌክትሪክ ኃይል የሚቀይሩ መሳሪያዎችን የሚያመርቱ ናቸው። የመጪው ዘመን ኢንዱስትሪዎች ናቸው።
በባይደን የተተኩት የቀድሞው ፕሬዚደንት ዶናልድ ትራምፕ በአገሬው አገላለጽ ቻይና የአሜሪካንን ምሳ እየበላች ነው ብለዋል። ተበልጠናል እንደማለት።
ቻይና በአሁኑ ሰዓት እየበለጠችንና የበላይነት እየያዘች ነው።
ባይደንም ሆነ ትራምፕ ዓለም አቀፍ የንግድ ደንቦችን ጥሳለች የሚሏትን ቻይና መቅጣት እንደሚፈልጉ ይናገራሉ። በያዝነው ሳምንት ባይደን በቻይና የኤሌክትሪክ ተሽከርካሪዎች ላይ ታሪፍን በአራት እጥፍ ጨምረው 100% አድርገዋል። በብረትና አሉሚኒየም ውጤቶች ላይ ደግሞ በሶስት እጥፍ ጨምረው 25% አድርገዋል። በሰሚኮንዳክተርስ ደግሞ 50%። ፕሬዚደንት ጆ ባይደን
And we'll counter China's overcapacity in these industries. And we're making major investments in clean American steel and aluminum.
በነዚህ ኢንዱስትሪ መስኮች ቻይና ያላትን አቅም እንገዳደራለን። በአሜሪካ ንጹህ የብረትና አልሙኒየም ለማምረት ከፍተኛ መዋለ ንዋይ መድበናል።
ባይደን እርምጃውን የወሰዱት የትራምፕን የታሪፍ ፖሊሲ ተገመገሙ በኋላ ነው። ትራምፕ በበኩላቸው እርምጃው የዘገየና በቂ ያልሆነ እንደሆነ ይናገራሉ።
But they've also got to do it on other vehicles and they have to do it on
ከረጅም ጊዜ በፊት ቀደም ብሎ ማድረግ ነበረባቸው። በሌሎችም ተሽከርካሪዎች ላይ ተፈጻሚ ማድረግ አለባቸው። በሌሎች ምርቶች ላይም እንዲሁ።
በህዳሩ ምርጫ ለሁለተኛ ጊዜ የሚገጥሙት ባይደንና ትራምፕ በቤጂንግ ላይ የሚከተሉት ጠንካራ ፖሊሲ የአሜሪካንን ሰራተኞች የሚጠቅም እንደሆነ አጽንኦት ይሰጣሉ። ከአሳ እስከ ኤሌክትሮኒክስ ቁሶች ላይ በቻይና ላይ ታሪፍ ቀድመው የጣሉት ትራምፕ ነበሩ። ባይደን የተወሰኑትን እነዚህን ታሪፎች በመቀጠል በንጹህ ኃይልም ላይ ትኩረት አድርገዋል። ይህም በአገር ውስጥ ያለውን የኤሌክትሪክ መኪና ምርት ለማሳደግ ካላቸው ቅድ አንጻርና የአየር ንብረት ለውጥን ለመዋጋትና የቴክኖሎጂ ምርትን በተመለከተ የበላይነት ለመያዝ መሆኑ ተነግሯል። ሌላው ልዩነት ባይደን ይህን ሲያደርጉ የቡድን ሰባትን ጨምሮ ከሌሎችም የአሜሪካ አጋሮች ጋር በመናበብ ነው። ሬቸል ዚየምባ ኒው አሜሪካን ሴኩሪቲ ፖሊሲ በተሰኘው ተቋም ከፍተኛ ባለሙያ ናቸው።
The Trump administration was quite willing to use tariffs to get better deals. They were less willing to invest in.
የትራምፕ አስተዳደር ታሪፍን በመጠቀም የተሻለ ውጤት ለማግኘት ፈቃደኛ ነበር። በሀገር ውስጥ ሟለ ንዋይ ለማፍሰስና አማራጭ ያቀረቡት ሰንሰለት ለመፍጠር ግን ብዙም ፍላጎት አልነበረውም። ከአጋሮች ጋራ በመሆን አማራጭ ያቀረቡት ሰንሰለት ለመፍጠርም ፈቃደኛ አልነበረም።
ትራምፕ የርሳቸው ሁሉን አካታች ትልቅና በቢሊዮን ዶላር የሚቆጠር ታሪፍ የጣለው አካሄዳቸው የተሻለ እንደሆነ ይናገራሉ። ባይደን ደግሞ በአይነትና በስልት እየሄዱበት ያለው መንገድ የተሻለ ውጤት ያመጣል ባይ ናቸው። ያም ሆነ ይህ ቤጂንግ ለመበቀል ዝታለች። የአሜሪካ ድምጽ ሰጪዎች ደግሞ ምርጫቸውን በህዳር ወር ያሳውቃሉ። ፓሲ ዊዳኩስዋር አለላካችሁ ዘገባ እንግዶልኝ ዋሽንግተን ዲሲ።
ያደመጣችሁላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን ጨርሰን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው ቅንብር ደግሞ የትግራይ ወጣቶችን የሰላም ጥሪ ይመለከታል። የሰላም እጦት በኑሯቸው ላይ ከፍተኛ ጫና እንዳሳደረባቸው የገለጹ የመቀለ ከተማ ወጣቶች መንግስትና ባለድርሻ አካላት ለሰላም ልዩ ትኩረት ሰጥተው እንዲሰሩ ጥሪ አቀርበዋል። በከተማው በሚገኘው መቀለ አሜሪካን ኮርነር ከሲቪል ማህበረሰብ ድርጅቶች ጋር በመተባበር ባዘጋጀው ዓለም አቀፍ በሰላም አብሮ የመኖር ቀን ላይ የተሳተፉ ወጣቶች ለሁለት ዓመታት ገደማ የተካሄደው የሰሜን ኢትዮጵያ ጦርነት ትምህርት ሊሆን እንደሚገባ ማሳስበዋል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ይዟል።
እንደ ጎርጎሮሳውያኑ አቆጣጠር በየአመቱ ግንቦት 16 ቀን ታስቦ የሚውለው ዓለም አቀፍ በሰላም አብሮ የመኖር ቀን ትናንት በመቀለ ዩኒቨርሲቲ አሜሪካ ኮርነር ማዕከል ሲከበር ለአሜሪካ ድምጽ የተናገሩት የማዕከሉ አስተባባሪው አቶ ሺሻይ ዕቋር ወጣቶች በሰላም ግንባታ ዙሪያ ሚና ይኖራቸው ዘንድ ማዕከሉ ትኩረት አድርጎ እየሰራ መሆኑን አስታውቀዋል።
የሰላም ዋጋውን በመረዳት ሰላምን ሊያስነጣ የሚችል የተለያዩ ፋክተሮችን ቀርቦ በመነጋገር አንድ ላይ በመስራት በመስበክም ሰላም በመስበክ አንጻር የራሱ ሚና ይጫወታል። ይህን ኮርነር አንዱ ከዚህ ከሚጫወተው ሮል አንዱ ወጣቶችን ኢንጌጅ ያደረገ ፊቸራቸውን ዲዛይን እንዲያደርጋቸው አሁን በመናቀው ባሳለፍንበት very devastating የሆነ ጦርነት ወይም ዋጋ አስከፈለን ብዙዎች ህልማቸውን ያጡበት ወጣቶች ሌላ ነገር ስደትም የተመኙበት አለ። እንዲህ አይነት ኮርነሮች ወያን መሰረት ያደረገ ስልጠናዎችን በመስጠት እንዲህ አይነት ወርክሾፖችን እንዲዘጋጁ በማድረግ ከፓርትነሮች ጋር በመናደርግ እንስካሴዎች ራሳችን ሮል እየተጫወትን ነው።
የሴቶችን ማህበራዊ ኢኮኖሚያዊና ፖለቲካዊ ተሳትፎ በማጠናከር ላይ ትኩረት አድርጎ ከሚሰራው ከRise and Shine የሲቪል ማህበረሰብ ድርጅት ጋር በመተባበር በመቀለ ዩኒቨርሲቲ አሜሪካን ኮርነር የተከበረው ዓለም አቀፍ በሰላም አብሮ የመኖር ቀን ላይ ተሳታፊ የነበረው ነጋሲ ተክለሃይማኖት የመቀለ ዩኒቨርሲቲ የ3ኛ አመት የህግ ተማሪ ነው። አስከፊው ጦርነት ብዙ ዋጋ አስከፍሎናል ይላል።
የኔ ቤተሰብ የቅርብ ቤተሰብ እንዳጣና ወደምቼ ከኔ ሲወድና ሲጠቅ የነበር ጓደኞቼ አጥቻለሁ፣ ቤተሰብም አጥቻለሁ። ትምርቴም ለአራት ኦልሞስት አራት አመት አካባቢ ተቋርጦ ቆይቷል። እዚህ አመት መመረቂያ ጊዜ ነበር። ኦፖርቹኒቲ ደስተኛ ተመረቅኩም። በእርግጠኝነት ሌላ ሰውም እንደዚህ እንደሆነ መገመት ይቻላል። ለቀጣይ ግን ሁሉም ሰው ሰላም ፕሮሞት እንዲያደርግና ሰላም እንዲሰጥ እንዲደግፍ እንዲዘምር ለሰላም በመንግስትም የመንግስት እጅ ገብቶለት እንዲሰራ ይገባል።
ኤፍሬም ጃምቦ የተባለ ሌላ የመድረኩ ተሳታፊ ደግሞ ለሁለት አመታት የዘለቀው የሰሜን ኢትዮጵያው ጦርነት የቅርብ ወዳጆቹ እንዳሳጣው ገልጾ መንግስትም ይሁን ሌሎች አካላት በሰላም አብሮ መኖር ጉዳይ የዘውተር መልእክታቸው ሊሆን እንደሚገባ ያመለክታል።
በሰላም ጊዜ ያለበትን ለመከራ ስላልገባህበት ምን መከራ እንዳለ ችግር ምን እንደሆነ አታውቅም። እና ሰላም ይልስኩ ትርጉም አላወቅም ነበር። አንዱ ሱ ሆኖ በዛ ያለፈው ችግር እዚህ ላይ ደርሰናል ማለት ነው። ስለዚህ ፖለቲካ በለው ኢኮኖሚ በለው ሁሉ እንዲወርቅ አድርጎኛል ማለት ነው። ስለዚህ ሁሉ ለሰላም መስራት አለብን ብዬ ነው ማሰብ። አብሮ ተቻችሎ መኖር የሚለው ነገር መንጣት አለበት ብዬ ነው ማሰብ። ስለዚህ ይሁን ልዩነት ቢኖርህም ኮረንስ መኖር ግድ ነው ብዬ ነው ማሰብ። አብሮነት የሚለው ነገር መስፈን አለበት በሁሉ ማለት ነው። ለሰላም መስበክ አለብን ብዬ ነው ማሰብ።
በሴቶች ላይ አትኩሮ የሚሰራው የRise and Shine ሲቪል ማህበረሰብ አመራርና የመድረኩ አስተባባሪ የሆነችው ሌላ ዩሱፍ ሰላምን የሚሰብኩ እንዲህ አይነት መድረኮች ሊበዙ ይገባል ትላለች።
በመናገር ብቻ ሳይሆን ተግባር ብዙ ሰዎች ይናገራሉ፣ ብዙ ድርጅቶች መንግስታት ይናገራሉ ስለ ሰላም፣ ግን በተግባር ብዙ ጊዜ አይታይምና አክሽን በሚል ነው እየተከበረ ያለው። ይሄንን ስናከብር ደግሞ ያሳለፍነው ከባድ ጊዜ ነበር፣ የጦርነት ጊዜ፣ ሰላም ያልነበረበት ጊዜ ነበርና እሱን ማክበራችን፣ ስለ ሰላም ማውራታችን፣ ስለ ሰላም አዌርነስ እርስ በርሳችን ሬዝ ማድረጋችን ዘላቂነት ያለው ሰላም ሊመጣ ይችላል ብለን ስለምናምን ነው። ያሳለፍነው ከባድ ጊዜ የጦርነት ጊዜ ስለሆነ ከትግራይ ህዝብ በላይ ይሄን የኢንተርናሽናል ዴይ ኦፍ ሊቪንግ ቱጌዘር ኢን ፒስ ሊያከብረው የሚገባ ማህበረሰብ የለም ብዬ አምናለሁ። ምክንያቱም ከባድ ጊዜ ከባድ የጦርነት ጊዜ ላይ ነበር። አሁንም አንጻራዊ የሆነ ሰላም ቢኖርም ሙሉ ለሙሉ ሰላሙ ተረጋግጦ ወደ ነበረበት ሁኔታ ተመለሰና ወደ ነበረበት ሁኔታ እንዲመለስ ከነበረበትም በላይ ሰላማዊ የሆነ ማህበረሰብ እንዲሆን
ዓለም አቀፍ በሰላም አብሮ የመኖር ቀን ሰላም እንፈልጋለን በሚል መሪ ቃል በተባበሩት መንግስታት ድርጅት በዓለም አቀፍ ደረጃ ተዘክሯል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
ጌታ ጽባን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ጋዛ ይወስደናል። በእስራኤል ከባድ የቦምብ ጥቃት ስር በመተገኘው ጋዛ ውስጥ 72.5 ከመቶ የሚሆኑ ትምህርት ቤቶች ሙሉ ድሳት አሊያ መልሶ ግንባታ እንደሚያስፈልጋቸው የተባበሩት መንግስታት ድርጅት በቅርቡ አመልክቷል። ጋዛና በእስራኤል የተያዘችው ምዕራባዊ ዳርቻ ዌስት ባንክ በዓለም አቀፍ ደረጃ ከፍተኛ የትምህርት ደረጃ ያላቸው ተማሪዎች መፍለቂያ ናቸው። ቀደም ሲል ትምህርታቸውን አጠናቀው መደበኛ ህይወት በመምራት ላይ የነበሩ የህክምና ተማሪዎች በየሩት የሚጨምረውን የህክምና እርዳታ ፍላጎት ለመደገፍ በበጎ ፍቃድ እያገለገሉ ናቸው። በተጨማሪም ወጣቶችና መምህራን ህጻናትን ሰብስበው በማስተማር ላይ ይገኛሉ። በሮይተርስ የተዘጋጀውን ዘገባ የደንገረመው እንደሚከተለው ታስተማናለች።
በጋዛ ካን ዩኒስ አቅራቢያ በሚገኝ ድንኳን በአሸዋ ላይ እግራቸውን አጣምረው የተቀመጡ ተማሪዎች ትምህርት ይወስዳሉ። ሁለት ተማሪዎች ከካይሮ በዌስት ባንክ ትምህርት ቤት ጋር በድረገጽ መስመር ይገናኛሉ። በሌላ በኩል በጀርመን ሀገር የሚኖር አንድ ፕሮፌሰር የፍልስጤም ተማሪዎች ከአውሮፓ ዩኒቨርሲቲዎች ጋር እንዲገናኙ እያገዘ ነው። ከሰባት ወራት በላይ በዘለቀው ጦርነት ትምህርት ቤቶቻቸውና ዩኒቨርሲቲዎቻቸው ተዘግተው ተጎድተው ወይም ደግሞ ወድመው በግዛቱና ከግዛቱ ውጪ የተጠለሉ የጋዛ ነዋሪዎች ትምህርታቸውን እንደገና ለመጀመር የሚችሉትን በሙሉ እያደረጉ ነው። አስማ አላስታል በሚያዝያ ወር ማገባደጃ ላይ በጠረፍ ከተማዋ አልማዋሲ አቅራቢያ ባለ የድንኳን ትምህርት ቤት ውስጥ በጎ ፈቃደኛ መምህር ሆና ማገልገሏን ጀምራለች። ይህን ትምህርት ቤት የከፈትነው ትንንሾቹም ሆነ ተለቅ ያሉ ልጆቻችንና የጓደኞቻችን ልጆች እንዲሁም ሌሎች ወደ ትምህርት ገበታቸው መመለስ እንዳልቻሉ ስላየን ነው። ቀደም ሲል ከፍተኛ ተማሪዎች እንደነበሩና በትምህርት ቤት ውስጥ ጥሩ ውጤት ያስመዘገቡ እንደነበር ስለምንመለከት ነው። እናም በግብጽ ባሉ ወንድሞቻችን በግል ጥረት ይህንን ትምህርት ቤት በበጎ ፈቃደኝነት ከፍተናል። ዛሬ ተማሪዎችን እየተቀበልን ነው። አሁንም በጣም ብዙ ቁጥር ያላቸው እየጠበቁ ናቸው። ሁሉንም ለነሱ ልናሟላላቸው አልቻልንም። ህጻናቱ የእስራኤል ቦምቦችን ተደብቀው ከሚቀመጡ እዚህ አምጥተን እናስተምራቸዋለን ትላለች።
ጓደኞቻችንን አጥተናል፣ ሐኪሞችን አጥተናል፣ ረዳት መምህሮችንና ፕሮፌሰሮችን አጥተናል። በዚህ ጦርነት እንደ ፍልስጤማውያን፣ እንደ ጋዛ ህዝብ፣ እንደ ሐኪምና የህክምና ተማሪዎች ብዙ ነገሮችን አጥተናል።
የጋዛ ነዋሪዎች በእስራኤልና በሐማስ መካከል ያለው ግጭት በትምህርት ፍርዓታቸው ላይ የረጅም ጊዜ ጉዳት እንዳያስከትል ይሰጋሉ። ይህም በጦርነት ውስጥ ለሚያልፈው የጋዛ ሰልጥ ለየት ያለ የተስፋና የኩራት ምንጭ ነው።
የህክምና ትምህርት ቤት ተማሪ ነበርኩ። እማርና ጠና ነበር። ፍጹም ህይወት ነው አልልም፣ ቢያንስ ግን ህይወት ነበር። ወደፊትም የማስበው ነበረኝ፣ ታሪክም ነበረኝ። አንድ ነገር ብቻ ነበር የሚያስጨንቀው፣ ስለ ፈተናዎቼ ጨነቅ ነበር። ይህን የትምህርት ርዕስ ጉዳይ እንዴት ነው የምረዳው ነበር። አሁን ግን ጭንቀታችን ከፍተኛ ነው። በዚህ ወቅት እንዴት እናጠናለን? ህክምናስ እንዴት መማር እንችላለን?
ጋዛና በእስራኤል የተያዘችው ዌስት ባንክ ባለም አቀፍ ደረጃ ከፍተኛ የውቀት ደረጃ ካላቸው ስፍራዎች መካከል ናቸው። ነገር ግን እስራኤል የጋዛ ባህር ሰርጥና የፍልስጤም ግዛቶችን መከለሏ በተጨማሪ ተደጋጋሚ ግጭቶች የትምህርት ስርዓቱን ደካማና በቂ ያልሆነ እንዲሆን አድርገውታል። ጦርነቱ በጎርጎሮሳውያኑ ጥቅምት 7 ከጀመረበት ጊዜ አንስቶ ትምህርት ቤቶች በቦምብ ተደብድበዋል አሊያም ለተፈናቃዮች መጠለያነት ተለውጧል።
በየቀኑ ከጧቱ 2 ሰዓት እስከ ምሽቱ 2 ሰዓት አሊያም 1 ሰዓት ድረስ ሆስፒታል ውስጥ ነኝ። ድካም አይሰማኝም። ምክንያቱም ማድረግ የምወደው ያንን ነው። ህክምና ወዳለው ዶክተር ሆኜ መስራት ወዳለው እና የተማርኩትን መርሳት አልፈልግም። እኛ ተማሪዎቹ ምን እንደሚሆን ያስተብን ነው። ያው እንደገለጽኩት ዩኒቨርሲቲ ሙሉ በሙሉ ወድሟል።
በጋዛ እድሜቸው ለትምህርት የደረሰ 625,000 ተማሪዎች ትምህርት መከታተል እንዳይችሉ አድርጓቸዋል።
ወደ ውጭ ተጉዤ ትምህርቴን ለመጨረስ ነው ምኞቴ። ምክንያቱም እዚህ ጋዛ ውስጥ ትምህርቴን እንደማጠናቀቅ አይሰማኝም። ከአምስት ዓመት በኋላ ትምህርት ቤቶች ይገነባሉ እና የኤሌክትሪክ ኃይል አቅርቦትና ኢንተርኔት ይመለሳል። ነገር ግን ያ ገና ሩቅ ነው።
በጋዛ የሚገኙ 12 ከፍተኛ የትምህርት ተቋማት ሁሉም ወድመዋል ወይም ተጎድተዋል።
የእስላሚክ ዩኒቨርሲቲ ተማሪ ነበርኩ። በዚህ ወር የመመረቂያ ጽሑፌን ማስረከብና ተመርቄ መውጣት ነበረብኝ። ህይወቴን መጀመር ነበረብኝ። ከጦርነቱ በፊት ባወጣው ትቅድ መሰረት ስራ መፈለግ ነበረብኝ። ከጦርነቱ በፊት እኔ መደበኛ ተማሪ ነበርኩ። በጋዛ በኔትወርክ ስራ መስክ ከሚታወቁ ኩባንያዎች ብዙ ክፍለ ግዚያቶችና ስልጠናዎችን ወስጄ ራሴን የበለጠ እያሻሻልኩ ነበር።
ወደ 90,000 የሚጠጉ ተማሪዎች ታግተው ከ350 በላይ መምህራንና ምሁራን ተገድለዋል ሲል የፍልስጤም ይፋዊ መረጃ ጠቁሟል። ፋሂድ አላሂድ በአልቃልቃሲ ሆስፒታል የድንገተኛ ክፍል ዋና ኃላፊና በእስላማዊ ዩኒቨርሲቲ ውስጥ መምህር ነው። ምንም እንኳን አብዛኞቹ ጽሑፎቹ በጋዛ ከተማ ካለው መኖሪያ ቤቱ ጋር አብሮ ቢሆኑም ወደ ማስተማሩ የመመለስ ምኞት ግን አለው።
በዚህ ጦርነት ቤቴ ፈርሷል። ማጣቀሻዎቼ፣ ጽሑፎቼና መጻፎቼ እንኳን ሳይቀሩ ሁሉ ወድመው ጠፍተዋል። ይህ የአስር ዓመታት ወይም የአስራ ሁለት ዓመታት የሕክምና ልምድ ነበር። ሁሉም በአንድ ሰከንድ ውስጥ ጠፍተዋል። እኔ እጩ ተመራቂ ከነበርኩበት ጊዜ አንስቶ ወረቀቶችን እየሰበሰብኩ ነበር። ሐኪም ሆኜም በዩኒቨርሲቲ ውስጥና በፋካልቲ ውስጥ ምርምር ሳድርግ እንኳ እሰበሰብ ነበር።
በድረገጽ አማካኝነት የሚሰጠው ትምህርት በደካማ ኢንተርኔት የተነሳ ውስብስብ ይሆናል። ነገር ግን ቢያንስ ተማሪዎች ዲግሪያቸውን እንዲያጠናቅቁም ያግዛል። የአዩጂና የአልአዝሃር ህንጻዎች በጋዛ ከተማ አጎራባች ቦታዎች ላይ ካሉት በሙሉ እጅግ የተጎዱትና የተተዉት ናቸው። ወደ ግብጽ የተሻገሩ በአስር ሺዎች የሚቆጠሩ የጋዛ ነዋሪዎችም ሌሎች ተግዳሮቶች ይገጥሟቸዋል። በአንጻራዊነት ደህንነታቸው የተጠበቀ ቢሆንም ወላጆች ልጆቻቸውን ትምህርት ቤት የሚያስመዘግቡበት የምስክር ወረቀት ስለሌላቸው አንዳንዶቹ ከዌስት ባንክ በሚገኝ ትምህርት ቤት የርቀት ትምህርት ውስጥ ተመዝግቧል።
ስለ ወደፊት ህይወቴና ስላለፈው አመት ስናነሳ በመጀመሪያ ነገር ምን ማድረግ እንዳለብኝ አላውቅም። አንድ አመት አለፈ፣ ነገር ግን የዓለም ፍጻሜ አይደለም። ግን በርግጥ አንድ ሰው ተስፋ አይቆርጥም። አንደኛው ነገር መቀጠል አለብህ፣ ምክንያቱም ማንም አይንከባከብህም። ራስህን መጠበቅና ቀድሞ ስትሰራበት የነበረውን ህልም እውን እንዲሆን ማድረግ አለብህ።
ፍልስጤማውያን በእስራኤል ወታደራዊ ወረራ ስር ራሳቸውን በራሳቸው የማስተዳደር መብት አላቸው።
ሁሉም ድርጅቶች፣ መንግስታዊ ያልሆኑ ድርጅቶችና ዓለም አቀፍ አካላት በጋዛ እስላማዊ ዩኒቨርሲቲ አማካኝነት እነዚህን ተማሪዎች በማስተማር በሚያደርጉት እርዳታ መቀጠል ቢችሉ፣ እንዲሁም የአካዳሚክ መምህራንና የህክምና መምህራን ጋር ግንኙነት ቢኖራቸው እመኛለሁ። በህክምና ፋካልቲ ውስጥ ወይም በጋዛ ህክምና ዩኒቨርሲቲ በድረገጽ አማካኝነት ይህ እንዲቀጥል ለመርዳት የተቋሞች ድጋፍ እንፈልጋለን። ስለዚህ የምንመኘው ለህክምና ተቋሙና በጋዛ ውስጥ ያሉ የህክምና ተማሪዎች ዲግሪያቸውን ለመውሰድ ጉዟቸውን እንዲቀጥሉ ተስፋ ማድረግ ነው።
በካይሮ የሚገኙ የፍልስጤም ኤምባሲ ለ800 የሚሆኑ የሁለተኛ ደረጃ ተማሪዎች በአመቱ መጨረሻ ፈተናን ለመስጠት አቅዷል። በደቡባዊ ጋዛ ከ1 ሚሊዮን በላይ ሰዎች በተፈናቀሉበት የተባበሩት መንግስታት የህፃናት ፈንድ ኤጀንሲ ዩኒሴፍ በተወሰነ መሰረታዊ ትምህርት እንደ ዘፈንና ዳንስ ያሉ የመዝናኛ እንቅስቃሴዎችን ያካተተ የትምህርት ስርዓት ሲያዘጋጅ ቆይቷል።
ስለዚህ ይህንን በማስተማር እንደገና መገንባት እንችላለን። በጋዛ ውስጥ በድረገጽ አማካኝነት አሊያም በሌላ በማንኛውም መንገድ ልንሰጥ እንችላለን። በድንኳን ውስጥ ቢሆንም መስጠት እንችላለን። በማንኛውም ቦታ ቢሆንም ማለት ነው። ነገር ግን ከጋዛ ውጭ ሳይሆን ጋዛ ውስጥ በተሻለ ለመስራት ዝግጁ ነን። ምክንያቱም ዶክተር መሆናችንን አንረሳውም። እናም እንደ ህክምና ዶክተሮች እየሰራን ነው።
6000 የሚደርሱ ህጻናት በሶስት ቀን በፈረቃ የሚማሩባቸው 50 ድንኳኖችን ለመስራት ማቀዷል። የመንግስታቱ ድርጅት በጋዛ ውስጥ 72.5% የሚሆኑ ትምህርት ቤቶች ሙሉ ተሃድሶ ወይም ደግሞ መልሶ ግንባታ እንደሚያስፈልጋቸው በቅርቡ ግምት አስቀምጧል። ለሮይተርስ ዘገባ አይደን ገረመው ከዋሽንግተን።
ሪንገረሞን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምጽ የአርብ ምሽት ስርጭት ይቀጥላል። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን አሜሪካውያን የዛሬ 31 ዓመት የመሰረቱት ድርጅት ነው። በስፋት የሚታወቀው የእንግሊዝኛ መጠሪያው ሲድ ሲሆን የአማርኛ ስያሜው ማህበረ ጊዮርያን ዘረ ኢትዮጵያ ይሰኛል። ለመሆኑ ዘንድሮ ለዚህ ክብርና እውቅና ያበቃቸው እነማን ናቸው? አሉላ ከበደ መሪዎቹን ጋብዞ አወያይቷል።
እንግዶቼ አቶ አክሊሉ ደምሴ ከክሊቭላንድ፣ ዶክተር ሰለሞን ገብሩ ከዚህ አጎራባች ሜሪላንድ፣ በቅድሚያ ለጊዜያቸው አመሰግናለሁ።
ስለተጋበዝ እናመሰግናለን
አቶ አሉላ ስለጋበዝከን።
የሲድ ማህበረ ጊዮርያን ዘረ ኢትዮጵያ አመታዊ ስነ ስርዓቱ ከመከበሩ አስቀድሞ የምናደርገው ውይይት ነው። በኢትዮጵያውያን አቆጣጠር ግንቦት 18 2016 በምንኖርበት ሀገር አሜሪካ በሜይ 26 የሚስተናገድ ዝግጅት አላችሁ። ዋናው ጥያቄ ምናልባትም በዚህ ሰዓት የዘንድሮ ተሸላሚዎቻችሁን ወይም ለክብር እውቅና የበቁ እንግዶቻችሁ ማንነት ላላወቁ የተሸላሚዎች ማንነት ማወቅ ነው የሚቀድመውና፣ አቶ አክሊሉ እስኪ በአዋቂዎች ጎራ ለዘንድሮ ክብር ለዘንድሮ እውቅና የሚበቁት እነማን ናቸው? ግለሰቦችንም ሆነ በድርጅት ደረጃ እውቅና ያበቃቸዋቸውን ያስተዋውቁን።
አመሰግናለሁ። ዘንድሮ 2 ተቋማት እና 7 ሰዎች ናቸው የሚከበሩት። 2 ተቋማት፣ አንዱ ድምፁን አጥፍቶ በኤችአይቪ እና በኤድስ እናትና አባታቸው ለሞቱ ልጆች ባለፈው 24 ዓመት እርዳታ የሚያደርግ ድርጅት አጋር ፎር ኢትዮጵያን ዩዝ የሚባል ነው። አጋር ለወጣቶች ማህበር ማለት ነው። የሚቀጥለው ተቋም ደግሞ ኢትዮጵያ ፋይን አርትስ የሚባለው በኢትዮጵያ በየወሩ በግጥም ምሽት እና በልዩ ልዩ ፕሮግራም የሚታወቀው ተቋም ነው። ሌሎቹ ደግሞ በብዛት ከምስራቅ አካባቢ ያሉ ሰዎች ናቸው። ዶክተር አሰፋ ጀጃው መኮንን፣ ዶክተር ምስራቅ ገዝሙ፣ ዶክተር ሽፈራው ገብረ ማርያም፣ ዶክተር ቅድስት ገረመው፣ ፊልም ሜከር ሰሎሞን ሙሉጌታ፣ አቶ አቤል ጋሼ እንዲሁም ታዋቂው ኮሜዲያን እሸቱ መለስ ከኢትዮጵያ ናቸው የዘንድሮ ተሸላሚዎች።
መልካም፣ አመሰግናለሁ። ከምስራቅ ሲሉ አድማጮቻችን ግልጽ ለማድረግ ከምስራቅ ዩናይት ስቴትስ እያሉ ነው። ዩናይት ስቴትስ በአቅጣጫዎች ተከፍሎ በሚገለጽበት መንገድ ነው የተናገሩት።
ትክክል ነው።
እሺ፣ አመሰግናለሁ አቶ አክሊሉ። ዶክተር ሰለሞን፣ በወጣቶች ውስጥ ጎራ ያንን ያህል የሚጠበቅ የመጪው ትውልድ መሪዎችን በላቸው በትምህርት እና በተለየ ብቃታቸው የተመረጡ ታዳጊዎች ከአዋቂዎች እኩል በአንድ መድረክ ይሸለማሉ፣ ከአዋቂዎቹም እንዲማሩ እድል ይሰጣቸዋል። ዘንድሮስ እነማን ለዚህ እውቅና ለዚህ ሽልማት ተመረጡ?
አመሰግናለሁ አቶ አሉላ። ዘንድሮም በጣም እጅግ ጎበዝ ተወዳዳሪ ልጆች የነበሩን በዚህ ዓመት የምናከብራቸው ልጆች ወደፊት የኢትዮጵያም የአሜሪካም ከፍተኛ አስተዋጽኦ ያበረክታሉ ብለን የምናስባቸው ልጆች ናቸው። ከተለያየ ሀይ ስኩል ነው የመጡት። 8 ልጆችን ነው የምናከብረው። አንደኛዋ ልጅ ቢታንያ ሰለሞን ትባላለች። የሀይ ስኩል እና የፕሪንስ ጆርጅስ ኮሚኒቲ ኮሌጅ ሁለቱን በዚህ ዓመት አንድ ላይ ታጠናቅቃለች። ዲያቆን ዮሴፍ ዘሪሁን ከስፕሪንግ ብሩክ ሀይ ስኩል ነው የመጣው። እነዚህ ልጆች በሙሉ ጂፒያቸው ከ4 ነጥብ በላይ ነው። ዲሳህሌ ከዌክፊልድ ሀይ ስኩል፣ የአብስራ ጌታቸው ከፔንት ብራንች ሀይ ስኩል፣ አዳም ዘሪሁን ከጀምስ ሁበርት ብሌክ ሀይ ስኩል፣ ሳማራ አልዛር ዌስት ስፕሪንግፊልድ ሀይ ስኩል፣ ደሊና ከበደ ከኖርዝውድ ሃይ ስኩል እና ከሞንጎመሪ ኮሙኒቲ ኮሌጅ ከሁለቱም ተጨርሳለች። እምነት ዳኛቸው ስኩል ዊዛውት ዎልስ። እነዚህ ልጆች በሁሉም አቅጣጫ በቋንቋም በኮሙኒቲ ሰርቪስም በተለያየ እኛ ካወጣናቸው ክራይቴሪያዎች ከሚገባው በላይ ጥሩ ክሬዲንሻል ይዘው የመጡ ልጆች ናቸው።
ግሩም። ከሽልማቱ ማግስት በመናደርገው ውይይት ማምን አደረገን በተናጥል ስለምናይ ይሄን ሐልካ አስተዋወቃችሁ በቂ ነው። ናልባት መሰረታዊ የምለውን ጥያቄ ባስከትል አቶ አክሊሉ ለርሶ ነው ይሄ ጥያቄ። በየአመቱም እናነሳላችኋለን የምርጫው ሂደት አንድ ሰው በሰራው ስራ መከበሩ በማህበረሰብ ውስጥ ዕውቅና ማግኘቱ እጅግ አስፈላጊ መሆኑን ይላል። እንዴት ነው ይህ የምርጫ ሂደት የሚካሄደው? በምን መልኩ ነው አንድ ሰው የሚመረጠው የሚለውን ለማያውቅም የእናንተንም አሰራርም ግልጽ ለማድረግ ጭምር እንዴት ተመረጡ እነኚህ ቀደም ብላችሁ ያስተዋወቃችኋቸው አዋቂዎችም ሆኑ ወጣቶች?
የኛ ዌብሳይት ethioseed.org ባላል እዛ ላይ ይሄ አሁን የጠየቀኝን ክራይቴሪያ ተቀምጧል። ማንም ሰው ማንም ግለሰብ ራሱን ሊመርጥና ሌላውም ሊመርጠው ይችላል። ሰዎች ከመረጣቸውና ከተቆሙን በኋላ ማንነታቸውና ስለስራቸውና ስላደረጉት ነገር በጽሑፍ ይቀርብልናል። ከዛ በኋላ አፕሊኬሽናቸው የተሟላው ነው ካገኘነውና ከተቀበልነው በኋላ እያንዳንዱ ቦርድ ሜምበር አንድ ወይ ሁለት እጩዎችን ወስዶ ተጨማሪ ያጠናና ቦርዱ በተሰበሰበበት ጊዜ እያንዳንዱ ቦርድ አባል የተሰጠውን ሰው የተሰጠው ኢንፎርሜሽን ትክክል መሆኑን አረጋግጦ ለሌሎች ቦርድ አባሎች ያቀርባል። ያ ከሆነ በኋላ ቦርድ አባሎች ድምጽ ይሰጡበታል። ሁሉም ድምጽ በሰጡ ጊዜ እያንዳንዱ ሰው ከአንድ እስከ አስር ቁጥር ይሰጠዋል። ከዛ ውስጥ የተሟሉት ይመረጣሉ ማለት ነው። እና በብዛት ደግሞ ሰዎች አፕላይ ባደረጉ ቁጥር እኛ ደግሞ ስራ ይጠብቃቸዋል ማለት ነው።
ይበልጥ ግን ለሁሉም እድል መስጠቱን ያሰፋልና ለታዛቢ እሱን የምንመርጠው ይመስላል። እርግጥ ነው እናንተ ላይ ስራ ያበዛል። ወደ ዶክተር ሰለሞን ፈጥኜ ከማለፌ በፊት እንደው ባጭሩ የሚመልሱት አቶ አክሊሉ፣ ሰዎች በድረገጻችሁ seed.org ላይ እነኚህም መመዘኛዎች ማየት እንደሚችሉ የሚመርጡትንም ሰው ሊያስተዋውቁ እንደሚችሉ በገለጹበት ላይ
ግለሰቦች ራሳቸውን ጭምር መምረጥ እንደሚችሉ ጠቁመዋል። እስኪ ስለዚህ ደግሞ ይንገሩን። ይሄ ምናልባትም ለየት ያለ ነውና እዚህ ሀገር በርግጥ በተለያዩ ውድድሮች ሰዎች ራሳቸውን ለውድድር ማቅረባቸው የተለመደ ቢሆንም እንዲህ አለ ማህበረሰብ ዕውቅና በሚሰጥበት መድረክ ላይ እንዴት ነው የሚከናወነው?
ማንም ሰው ራሱንም ማስተዋወቅ ይችላል። ግን እኛ ደግሞ ካስተዋወቅን በኋላ ፋክት ቼክ እናደርጋለን። ማንም ሰው ሌላም ሰው ሊመርጥ ይችላል። ብዙ ሰዎች አንድ ሰው ሊመርጡ ይችላሉ። አንድ ሰው ደግሞ ኦርጋናይዜሽንም ሆነ ራሱን ወይም ሌሎች ሰዎች በግሩፕ ሊመርጥ ይችላል እና ሁሉም በሰፊ መቀበል እንችላለን። ለጨምር የምፈልገው ይሄ በአሜሪካ ብቻ የተወሰነ አይደለም። እንደምታውቀው ከኢትዮጵያ የሚመጡ ሰዎች አሉ። ከዚህ በፊት የውጭ ሀገር ሰዎችንም አክብረናል ከኮንግሬስ። ከዚህ ከኢትዮጵያ ደግሞ ከውጭ መጥተው ኢትዮጵያን ሰው ያደረጉ እንደነ ዶክተር ካትሊን አምለን አይነት፣ ፕሮፌሰር ፓንክረስት አይነቶች፣ ሚስስ ፎርድ እነሱን ሁሉ አክብረናል እና ለኢትዮጵያ ጥሩ ነገር ይሰርተዋል ተብሎ ያለፉም ሰዎች ሊሆኑ በምስጋና መልክ እናከብራቸዋለን ማለት ነው። ይህንን የምናደርገው ወጣቶቹ እዛ ቁጭ ብለው ትልልቆቹ ሲከበሩ ደግሞ ያው የሚጠበቅባቸውን አደራ እዛው ይሰሙታል ማለት ነው። በዚህ ምክንያት ኢትዮጵያኖች ላይ ብቻ የተወሰነ አይደለም። ለኢትዮጵያ ጥሩ ነገር የሰሩ ሁሉ ሊመረጡ ይችላል።
በዘንድሮ ምርጫዎቻችሁ ውስጥ ከኢትዮጵያ የመረጣችኋቸውን አስተዋውቃችኋልና ኢትዮጵያውያን እስካገለገሉ ድረስ ትርጉም የሚሰጥ ስራ የሰሩትን እናከብራለን ያሉት ዶክተር ሰለሞን ቀደም ብለው ባስተዋወቋቸው በወጣቶቹ ጎራዝ በደምሳሳው መገመት እንችላለን። ነገር ግን እናንተ ምን አይነት ስራዎቻቸው ብቃታቸው ለዚህ ዕውቅና አበቃቸው?
ሰለላ እንግዲህ እነዚህ ልጆች ለእያንዳንዱ ስራቸው ክራይቴሪያ አለን ነጥብ የምንሰጥበት ማለት ነው። የመጀመሪያው ትራንስክሪፕታቸውን ጠይቃለን፣ የትምህርት ቤት ትራንስክሪፕታቸው። ሁለተኛ ደግሞ እነዚህ ልጆች በማህበረሰብ ውስጥ የሚያደርጉትን አስተዋጽኦ ቋንቋ በማስተማሩ እንደገና ደግሞ በተለያየ ቦታ በመሄድ የሃይማኖትን ትምህርት በማስተማርም በመማርም እንደዚሁም ደግሞ በአካባቢያቸው ባለው ኮሚኒቲ ውስጥ ከትምህርታቸው ውጪ የተሳተፉበትን የሚያሳይ ሪኮመንዴሽን ከአስተማሪዎቻቸው ከሌሎች ሰዎችም ከተለያየ የማህበረሰብ ክፍል እነዚህም ሁሉ አሰባስበው ከማመልከቻው ጋር አብረው ያስገባሉ ማለት ነው። በአብዛኛው ጊዜ ደግሞ ለልጆቹ ደግሞ የሚጠይቁ ሌሎች ሰዎች አሉ። እነዚህ ልጆች እዚህ በማህበረ ግዩራን ደረ ኢትዮጵያ ቢዘከሩ የወደፊት ተስፋዎች ናቸው ብለው ማመልከቻ የሚያስገቡ ሰዎችም አሉ።
አንድ ነገር መጨመር የምንፈልገው ሲድ ዘንድሮ አዲስ ፕሮግራም ጀምሯል። ይኸውም የሚካሄደው ወጣቶቹን በሚመለከት ነው። የኢትዮጵያ ዲያስፖራ ዩስ ፎረም ይባላል። እሱም በሜይ 25 አንድ ቀን በፊት ማለት ቅዳሜ ላይ 3 PM እስከ 7 PM የሚደርስ ወጣቶቹ አካባቢ ያለው ብዙ ችግርም በምን አይነት ሁኔታ እንደሚወጡ ለማሳየት ሚስ ዋንዳ ስሚዝ፣ ዶክተር ተድላ ወልደ ጊዮርጊስ የድሮ ቪኦኤ ሰራተኛ፣ ወይዘሮ ደስታ በላቸው፣ ወይዘሮ ዮዲት አምሃ፣ ዶክተር ምስክር ተካ እና ሉላዳይ ክንፈ ሚካኤል ባሉበት ወጣቶቹ ተሰብስበው ድረግ አቢዩስ ሊሆን ይችላል፣ ኮሌጅ ውስጥ የሚያጋጥም ችግር ሊሆን ይችላል፣ አይደንቲቲ ኢሹ ሊሆን ይችላል፣ ኮሌጅ ሲሄዱን አይነት ቻሌንጅ እንደሚገጥማቸው እና በምን አይነት መንገድ እንዴት እንደተቋቋሙት ወጣቶቹም እርስ በርሳቸው ስለሚደጋግፉ ማንኛውንም ለህዝባችን እና ለወጣቶቹ ይጠቅማል የሚባለውን ነገር ስፖርቶቹ እዛ ለመነጋገር እና ጥያቄ ለመመለስ ዝግጁ ሆነዋል። ጥሩ ጥሩ ፓናል ዲስከሽን አዘጋጅተናል እና እዛው ሆቴል ውስጥ ነው የሚደረገው። በነፃ ነው መግቢያው። ወጣቶች እና ቤተሰቦች መጥተው በዲስከሽኑ ላይ ቢካፈሉ ደስ ይለናል።
መልካም። እንግዲህ የሽልማት ስነ ስርዓቱም ሆነ ቀደም ብሎ የገለጹት የውይይት መድረክ ከሚካሄድበት ቀን አስቀድመን ነው እየተነጋገርን ያለ ነው። ስነ ስርዓቱ በሚካሄድበት ቦታና ስፍራ ተገኝተን ያለውን ዝግጅት እንመለከታለን። እንደ ወትሮው ሁሉ ከዚያም በኋላ ከተሸላሚዎቻችሁ ጋራ መልሰን እንገናኝና እንነጋገራለን። አቶ አክሊሉ ደምሴ የሲድ ማህበረ ግዩራን ዘረ ኢትዮጵያ ፕሬዚዳንት፣ ዶክተር ሰለሞን ገብሩ የድርጅቱ ምክትል ፕሬዚዳንት፣ እንግዶቼ በድጋሚ ለጊዜያቸው አመሰግናለሁ። ጊዜ ይስጥልኝ።
እኛም በጣም እናመሰግናለን። ቪኦኤ መቼም ለኮሚኒቲያችን የሚያደርገው ትልቅ አስተዋጽኦ፣ አንተም በግል ድርጅትን ወክለህ ለብዙ አመታት ለኮሚኒቲያችን ቪኦኤ የሚያደርገውን ነገር በጣም በጣም ስለሚያረካን ምስጋናችንን እናቀርባለን።
አመሰግናለሁ። የተናገረው መድገም አልፈልግም፣ ግን እኔ ማክሊው ነው ይኳረጋለሁ። በጣም አመሰግናለሁ አቶ አሉላ። ቪኦኤ እናመሰግናለን።
አድማጮቻችን ለምሽቱ ያዝነው ዝግጅት ተጠናቋል። ከመሰነባበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ በጋራ የመተጋገዝን መንፈስ የምዕራቡን ንፍቀ ክበብ ትብብር ለመገንባትና ይህም በዓለም ያሉ ተግዳሮቶችን ለማሸነፍ እንዲችል ጥቅም ላይ አውላለች ሲሉ የአገሪቱ ብሔራዊ ጸጥታ አማካሪ ጄክ ሰለቨን በዋሽንግተን በተካሄደው የአሜሪካስ ጉባኤ ላይ መናገራቸውን ጠቅሶ የምሽቱ ርዕሰ አንቀጽ ሐተታውን ይጀምራል። ሰለቨን እንደሚሉት ለሁሉም ወገኖች ብልጽግናን ለማስገኘት ዩናይትድ ስቴትስ በጋራ መተጋገዝን እንደ ቁልፍ ስልት ትጠቀማለች።
ከሁለት አስርተ ዓመታት በላይ ነጻ የንግድ ስምምነት መስርተናል። ይህም በንፍቀ ክበቡ ላለን የኢኮኖሚ ፖሊሲ መሠረት ሆኗል። የሥራና የተፈጥሮ አካባቢን ጨምሮ ስምምነቶቹ ሌሎች ማሻሻያዎችን አካተው አመርቂ ውጤቶችን አስመዝግበዋል።
በጋራ መተጋገዙ ግን ለሁሉም የተሟላ የመፍትሄ ምላሽ አልነበረም ያሉት ሰለቨን ምክንያቱን ሲያስረዱም የንግድ ስምምነቶቹ ያስገኙት ጠቀሜታ በሁሉም ማህበረሰብ ዘንድ ተቀባይነት ይኖራቸዋል የሚለው ተስፋ ሙሉ ለሙሉ በተግባር አልታየም ብለዋል። ከዚህ በፊት በተከናወኑት ሥራዎች ላይ የሚገነባና አዲስ ተግዳሮቶችንም የሚመለከት የኢኮኖሚ አጀንዳ እንደሚያስፈልግ ሰለቨን አጽንኦት ሰጥተው ተናግረዋል።
ይህም ማለት ከኮቪድ-19 ባገኘነው ትምህርት መሠረት አስተማማኝ የአቅርቦት ሰንሰለቶችን መገንባት፣ የመንግሥትና የግል መዋለ ንዋይን ለፍትሃዊ የኃይል ሽግግር ማንቀሳቀስ፣ የሠራተኞችን መብት መጠበቅና ማክበር፣ እንዲሁም በበርካታ አገራት ኢኮኖሚን ደካንሰር እየገዘገዘ ያለውን ሙስናን ከምር መዋጋት ናቸው።
ርዕሰ አንቀጹ በመቀጠል ድንበር ተሻጋሪ ስጋቶችን ለመመከት አሜሪካ በቀጠናው ካሉ አገራት ጋር በመተባበር ላይ ነች። ከእነዚህ ስጋቶችም ውስጥ ፌንትነል የተሰኘውን ሱስ አስያዥ መድኃኒት ጨምሮ በተገቢው መንገድ ያልተመረቱ የውጋት አስታጋሽ መድኃኒቶች ወይም ኦፒዮይድስ ዝውውር ይገኙበታል ሲል አመልክተዋል። አሜሪካ በኩባ፣ ኒካራጓና ቬንዙዌላ እንዲሁም በቀጠናው ዲሞክራሲ እንዲከበር ለማድረግ ያላት ቁርጠኝነት አሁንም የጸና እንደሆነ ሰለቨን ተናግረዋል።
የማዱሮ አገዛዝ ተፎካካሪና ሁሉን አሳታሽ ምርጫ በዚህ ዓመት ከማድረግ ጀምሮ በባርቤዶስ ስምምነት ላይ ቃል በተገባባቸው ጉዳዮች ላይ ቁርጠኝነት እንዲያሳይ በቀጠናውም ሆነ በመላው ዓለም ከሚገኙ አጋሮቻችን ጋር ካለማቋረጥ ሰርተናል።
የጸጥታ አማካሪው ጄክ ሰለቨን በተጨማሪም ዲሞክራሲ ለህዝቦቻችን ጠቀሜታ እንደሚሰጥ ሊጠብቃቸው እንደሚገባ እንዲሁም ህይወታቸውን የተሻለና ትርጉም ያለው የሚያደርግ መሆኑን ማረጋገጥ ይገባል ሲሉ ተናግረዋል። በጋራ የምንሰራ ከሆነ አሜሪካስ ተብሎ የሚጠራው ቀጠና የበለጸገ ዲሞክራሲያዊና ደህንነቱ የተጠበቀ የማይሆንበት ምክንያት የለም ሲል የምሽቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ከዋና አዘጋጃችን ጽዮን ግርማ ጋር ሁኜ ሀብታሙ ስዩም ሰናበታችኋለሁ። መልካም ምሽት ይሁንላችሁ። መልካም የሳምንት ማክተም ይሁንላችሁ። ¶¶